ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው ፕሮግራማችን አሁን ጀመረ። ሰላም ጤና ይስጥልን። እንደምን አምሽታችኋል የተከበራችሁ አድማጮቻችን። የቅዳሜ ሚያዝያ 12 2011 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። ከዓለም ዙሪያ በተጠናቀሩ ዜናዎች ስርጭታችንን እንከፍታለን። ከዜና በኋላ በኢትዮጵያ በተሰጡት በአዲሶቹ የኢትዮጵያ የመከላከያና የውጭ ጉዳይ ሚኒስትር ሹመቶች ዙሪያ የተሰጡ አስተያየቶችን የያዘ ዘገባ እናስከትላለን። ከዚያም በኢትዮጵያ ደህንነትና ጸጥታ ዙሪያ የተቀናበረው የለጥያቄው መልስ ዝግጅት የመጨረሻ ክፍል ይቀርባል። የአማራና የኦሮሞ ክልሎች የጸጥታና የደህንነት ኃላፊዎች ለአድማጭ ጥያቄዎች መልስ የሰጡበት ነው። በሁለተኛው ዝግጅታችን አጋማሽ ደግሞ ደሳለኝ መኮንን ለሙዚቃ ቃና በመራረጣቸው ዜማዎች አብሯችሁ ያመሻል። ምሽታችሁ ከኛ ጋር እንዲሆን በአክብሮት ነው የምንጋብዘው። አስተናጋጃችሁ ቆንጂት ታዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። ወደ ዜና እንለፍ።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። ቴክኒሻኑ አል ሳንቶስ ነው፣ በስቱዲዮ መሳሪያዎች ላይ ይገኛል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ የቀድሞ ታጣቂዎች ለሌሎች መሰሎቻችን የተደረገውን አይነት ድጋፍ አልተደረገልንም በሚል ትናንት ጅጅጋ ከተማ ውስጥ ለተቃውሞ ወጥተዋል። በወቅቱ የተወሰነ አለመረጋጋት ተፈጥሮ እንደነበር ጉዳት ግን አለመድረሱን ሪፖርተራችን አዲስ ቸኮል ዘግቧል። አዲስ ተጨማሪ አለው።
ትላንት አመሻሽ 11 ተኩል ገደማ ላይ በጅጅጋ ከተማ የተወሰኑ የቀድሞ የኦብነግ ሰራዊት አባላት በሰለምዶ ሴንትራል በተባለው የከተማዋ አማካይ ቦታ አካባቢ መንገድ በመዝጋት ተቃውሞ ሲያሰሙ እንደነበር የከተማዋ ነዋሪዎች ለቪኦኤ ገልጸዋል። የተቃውሞ መንስኤ ከህብረተሰቡ ጋር ተቀላቅለን ሰላማዊ ህይወት እንመራለን ያሉ 190 የቀድሞ የኦብነግ ሰራዊት አባላት የክልሉን ፖሊስ እንቀላቀላለን ካሉ ሌሎች 5000 የቀድሞ የኦብነግ ሰራዊት አባላት በተለየ ሁኔታ ይደረግላቸው የነበረ ድጋፍ በመቋረጡ ነው ተብሏል። ድጋፉ ዘገየ እንጂ አልተቋረጠባቸውም የሚሉት የክልሉ ቢሮ ኃላፊ አቶ አብዱላይ ማህመድ በሰሌ ለቪዮ እንዳስታወቁት እስከዛሬ ሲደረግላቸው የነበረው ድጋፍም በትላንትናው ዕለት ምሽት ተከፍሏቸዋል ብለዋል። ለተቃውሞ በወጡት የኦብነግ የቀድሞ ሰራዊት አባላት በተወረወረ ድንጋይ መለስተኛ ጉዳት ከደረሰባቸው ተሽከርካሪዎች በስተቀር በሰው ላይ አደጋ ለመድረሱን የሚናገሩት አቶ አብዱላይ ተቃዋሚዎችን ለመበተን መንግስት ኃይል ተጠቅሟል የሚለውን በማህበራዊ ሚዲያዎች የሚቀርብ ክስ አይቀበሉም።
እና ፖሊሱ ጸጥታውን ለማረጋጋት እንግዲህ በህጉና መሰረት ተከትሎ የማረጋጋት ሁኔታን ያሰራው እንጂ በኃይል አልተጠቀምም። ምን ማለት ኃይል እርምጃ እዛ ውስጥ አልተጠቀምም።
በማህበራዊ ሚዲያዎች በከተማው ከፍተኛ ተኩስ እንደነበር የተዘገበውም ስህተት ነበር ያሉት አቶ አብዱላሂ በልዩ ፖሊስ ወደ ሰማይ ሁለት ጥይት ከመተኮሱ በስተቀር ለተቃውሞ በወጡትም ሆነ በመንግስት የተተኮሰ አልነበረም ብለዋል። በጉዳዩ ላይ አስተያየታቸውን እንዲሰጡን የኦብነግ ህዝብ ግንኙነት ኃላፊን ጨምሮ ለሶስት የድርጅቱ ከፍተኛ አመራሮች ያቀረብነው ጥያቄ ፓርቲው በአሁኑ ሰዓት በቀብሪ ዳር ከተማ የማዕከላዊ ኮሚቴ ስብሰባ ውስጥ ስለሆነ ምላሽ ልናገኝ አልቻልንም። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። ከአሜሪካ ድምጽ ራዲዮ ጣቢያ በቀጥታ የሚተላለፍላችሁን ዜና ነው እየሰማችሁ ያላችሁት። ክቡራትና ክቡራን፣ ግብጻውያን በህገ መንግስታቸው ላይ ለውጥ ሊያስከትል የሚችል የውሳኔ ህዝብ ድምጽ እየሰጡ ናቸው። በህገ መንግስቱ ላይ ሊደረግ የቀረበውን የፕሬዝደንቱን የአንድ ዘመን የስልጣን እድሜ ከአራት ዓመት ወደ ስድስት ዓመት ሊያራዝም የሚችል ሐሳብ ፓርላማው ካጸደቀ በኋላ ነው ህዝብ እንዲወስንበት ለድምጽ የቀረበው። ሐሳቡ በህዝብ ተቀባይነት ካገኘ ዘመናቸው በአውሮፓ የዘመን አቆጣጠር በ2022 ዓመተ ምህረት የሚጠናቀቀው አሁን ስልጣን ላይ ያሉት ፕሬዝደንት አብዱል ፈታህ ኤልሲሲ ለሁለት ተጨማሪ ዓመታት ሥራ ላይ ይቆያሉ። የሊቢያ ዋና ከተማ ትሪፖሊን ለመቆጣጠር ከሶስት ሳምንታት በፊት ውጊያ የጀመሩት የአፈንጋጩ ጀኔራል ሐሊፋ ሀፍታር ኃይሎች ዛሬም በከተማይቱ አቅራቢያ ባሉ መንደሮች ተኩስ መክፈታቸው ታውቋል። ውጊያው በከባድ መሳሪያ የታጀበ እንደሆነና የተኩስ ልውውጡ እስከ ከተማይቱ ማዕከል እንደሚሰማ ተዘግቧል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዓለም አቀፍ እውቅና ያለውን የትሪፖሊ መንግስት ለመጣር ለሚዋጉት ጀኔራል ሀፍታር በሳምንቱ መጀመሪያ ላይ ስልክ ደውለው ጦራቸው ሽብርተኞችን በመዋጋትና የከርሰ ምድር ዘይት ማሳዎችን ለመቆጣጠር አለው ያሉትን ቁልፍ ሚና መክረዋል። ፕሬዚደንት ትራምፕ ከጀኔራል ሀፍታር ጋር መነጋገራቸው የተገለጸው ትናንት ሲሆን ፕሬዚደንቱ ለጀኔራሉ መደወላቸውን ለማሳወቅ ዋይት ሀውስ ለምን እንደዘገየ አልተገለጸም። የተባበሩት መንግስታት ድርጅት ተኩስ እንዲቆም እየጎተጎተ ነው። ሶሪያ ውስጥ ባለፉት ሁለት ቀናት የእስላማዊ መንግስት ቡድን አባላት 35 ወታደሮችን መግደላቸውን እንግሊዝ የሚገኘው የሶሪያ የሰብአዊ መብቶች ቃፊር ቡድን አስታወቀ። ከተገደሉት መካከል 3 የሶሪያ ጦር መኮንኖች እንደሚገኙበት ተገልጿል። አፍጋኒስታን ዋና ከተማ ካቡል ውስጥ በኮሙኒኬሽንስ መስሪያ ቤቱ ላይ ዛሬ በተከፈተ ጥቃት 12 ሰው መገደሉን ባለስልጣናቱ አስታወቁ። ለአምስት ዓመታት ከዘለቀው የተኩስ ልውውጥ በኋላ ጥቃቱን ለማድረስ የተሰማሩ አጥፍቶ ጠፊዎች ሁሉም መገደላቸውን የሀገር ውስጥ ጉዳይ መስሪያ ቤቱ በትዊተር አመልክቷል። ከነገ በስቲያ ሰኞ የዓለም የምድር ቀን ነው። ለቱ በ196 ሀገሮች ውስጥ ቁጥሩ ከ1 ቢሊዮን በሚልቅ ሰው ዘንድ ታስቦም ተከብሮም ይውላል። ስነ ስርዓቶቹ ምድሪቱን ከአደጋ ለመጠበቅ የፖለቲካና ሲቪክ እርምጃዎች እንዲወሰዱ ጥሪዎች ይተላለፉበታል። ለዜና የተያዘው ሰዓት አበቃ። ለቀሪ ዝግጅቶች ወደ ቆንጅት ልመልሳችሁ።
የዓለም ዜናዎቹን አደመጥን። የቅዳሜ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ቀጣዩ ዘገባ ወደ ደሴ ይወስደናል። በቅርቡ ኢትዮጵያ አዲስ የውጭ ጉዳይ ሚኒስትርና የመከላከያ ሚኒስትር ሾማለች። በሹመቱ ዙሪያ የወልዲያና የወሎ ዩኒቨርሲቲዎች መምህራን አስተያየት አላቸው። ለዝርዝሩ የደሴው ዘጋቢያችን መስፍን አራጋው።
ኢትዮጵያን ወደ አዲስ አስተሳሰብና ለውጥ መርቷታል ከሚባሉት ጉምቱ ፖለቲከኞች ሁለቱ ለአዲስ ኃላፊነት አዲስ የአመራር ቦታ ላይ ተቀምጠዋል። አቶ ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር፣ አቶ ለማ መገርሳ የመከላከያ ሚኒስትር። እነዚህ ግለሰቦች ሹመት በርካታ አስተያየቶችን አሰናዝሯል። በወልዲያ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህሩን አቶ ኑሩ አህመድንና በወሎ ዩኒቨርሲቲ የሰላምና ልማት ትምህርት ክፍል መምህር አቶ ሙልጌታ ተስፋይን አናግሬያቸው ነበር።
አንደኛው ሹመት የሚያሳየኝ የሀገሪቱ ፖለቲካ የስልጣን በጣም ዝውውር በዝቷል። ምሾራት ነው ያሳለፉት። እንዲህ በፍጥነት ከቦታ ቦታ መቀያየሩ በስራ ላይ የሚያሳድረው ተጽዕኖ ይኖራል። የፖለቲካ ስልጣን አለመረጋጋቱ ገና አሁንም ብዙ ስራ እና ብዙ ፈተና እንደሚጠብቅ የሚያመላክት ነው።
አቶ ኑሩ አህመድ ደግሞ የተለየ ሀሳብ አላቸው።
በመሪው ድርጅት ውስጥ ያሉ ክፍተቶች ለመፍታት እና በአገሪቱ ውስጥ በአግባቡ እየሰራ ያልሆነውን የህግ ሂደት ለማስተካከል ጥሩ አካሄድ ነው ብዬ ነው የማምነው።
ምሁራኑ ሁለቱም ፖለቲከኞች የሚመዝኑበት የራሳቸው መስፈሪያ አላቸው። መስፈሪያው አንዳንድ ተመሳሳይ ሚዛን ላይ ያርፋል፣ አንዳንዴ ደግሞ ይለያያል።
መከላከያ የሚሆን ልዩ ኃይልም ብለው ፌዴራል ፖሊስም ብለው ማንኛውም የትውልድ ከጠፋ ንብረት ከወደመ ምን ካለ በኋላ ነው ብዙ አሁን እየገቡ ያሉት። ስለዚህ አቶ ለማ ከዚህ በፊትም ያላቸውን ልምድ ተጠቅመው የህግ የበላይነት እንዲሰፍን ትክክለኛውን እርምጃ በትክክለኛው ቦታ እና በትክክለኛው ሰዓት የሚወሰድበትን መካኒዝም ወይም ስትራክቸር ይዘረጋሉ ብዬ ጣለሁኝ እኔ። ምክንያቱም አሁን ያለው ስትራክቸር ኦልሞስት ያው ፌልድ ነው። ያው ጉዛቻችን እያየን እስከሆነ ድረስ ከከሌ ትእዛዝ ስላልመጣልኝ ሰው ሲሞት ሲገደል ሲጠፋ እያለ ስላልታዘዝኩ እንደዚህ አላረግም ምናምን የሚል ነው።
አቶ ለማ ቦታ ላይ መምጣት በተለይ ጸጥታ ኃይሉ የሞራልና የማህበራዊ ግዴታቸውን እንዲወጡ እድል ይፈጥረለታል እያሉን ነው?
አዎ እንደዛ ብዬ አስባለሁ። ሰውየው እንዳለ መምጣቱ ብቻ ሳይሆን ሲመጣ ሪፎርም ይዞ ይመጣል ብዬ ስለማስብ ነው። እሱ ነው።
አቶ ለማ መገርሳ ምንም በፖለቲካ ብቃታቸው የምጠረጥራቸው ሰው አይደሉም። ለማ የሚሆን ገዱ ከጠቅላይ ሚኒስትሩ ጋር ሄድ ኦፍ ገቨርመንት መንግስት ከሆነው አብይ ጋር ያላቸው የፖለቲካ መናበብ በቦታው ጥሩ እንትን አላቸው ብዬ አስባለሁ። እንደ ክፍተት ካየሁት የማየው በሀገሪቱ ህግ ዲፌንስ ሚኒስተር የሚሆነው በዲሞክራሲ ሪኳየርመንትም ዲፌንስ ሚኒስተር የሚሆነው ሲቪል ከፖለቲካና ከሚሊትሪ ነጻ የሆነ እንደማለት ነው። ዞሮ ዞሮ ሀገሪቱ ያለችበት ወቅታዊ ሁኔታ አንጻር ይህን ቦታ ጥሩ ኤክስፔሪንስ ያለው ሰው የውሳኔ ሰው ተግባር ሰው እንደሚያስፈልግ ግልጽ ነው።
ከገዱ አንድ ሞስለት ነገር የተረጋጋና በሰሌ ማለት ባህሪ ያለው በሚወሰኑ ውሳኔዎች በሚሰጡ አስተያየቶች ምናምን ስታየው የተለያዩ ክልል መሪዎች የሚሰጧቸው እንደ መሪ የማይጠበቅ አስተያየት የሚሰጡ መሪዎች አሉ። ኖርማሊ ከሳቸውን ተረዳቸውን የምንድን ነው የበሰለ የተረጋጋ ኢቨን በአማራ ክልልና የትግራይ ክልል ብዙ ችን ውስጥ ያለ ማህበረሰብ ላይ ውጥረት ነው። ግን አስተያየቱ የትግራይ ህዝብ ጠላት አለ ማያትጋት ይሆን ህዝቡን የማረጋጋት ወደ ነበረው ስሜት እንዲመጣ የማድረግ እንደነዚህ አይነት ቴንደንሲዎች አሉ። ይሄ ነው ደግሞ ለእኛ ጋር በአሁኑ ሰዓት የሚያስፈልገን። ይሄ የተረጋጋ ስሜት ደግሞ ምንድን ነው? ረጋ ብለው መስጣታቸው ከሌሎች ሀገሮች ጋር የሚኖረንን ግንኙነት በተረጋጋና በሰከነ መልኩ ጥሩ የሆነ ግንኙነት እንድንመራ ያደርጉናል ብዬ አስባለሁ።
በተለይ አቶ ገዱ አንዳርጋቸው ለውጭ ጉዳይ ሚኒስትርነት መሾማቸው ለእኔ የተመቸኝ ሹመት ነው። ሁለት ምክንያት፣ አንደኛው የውጭ ግንኙነት ማለት በባህሪው የውስጥ ፖለቲካን ተረድተህ ከውጭው ፍላጎት ጋር ማጣጣም ነው። ገዱ እንደምናውቀው ረጅም ጊዜ ፖለቲካ ልምድ ያለው በሀገሪቱ ውስጥ ካሉ ክልሎች መካከል ትልቅ ክልል ለረጅም ጊዜ የመራ በመምራት ብቻ ሳይሆን በአስቸጋሪ ወቅት ጭምር ውጤታማ ያደረገ ፖለቲከኛ ነው። በዚህ ሂደት ውስጥ በተለይ ከሱዳን ጋር፣ ከኤርትራ ጋር፣ ከግብጽ ጋር ተያይዞ የሆነ ስሊፐሪ ስሎፕ ስለሆነ የመካከለኛው ምስራቅ ፖለቲካ በደንብ የሚያውቅ በሀገሪቱ የኢንቨስትመንት ፖለቲክስ ውስጥ ረጅም ጊዜ የቆየ ነው። ሁለተኛ ምክንያቱ የአቶ ገዱ አንዳርጋቸው ባህሪ ነው። በጣም የተረጋጉ የተግባር ሰው ለህዝባቸው እና ለሀገራቸው ቅንነት ያላቸው ሰው ናቸው። በዲፕሎማሲ ደግሞ ብዙ ከመናገር ይልቅ አሰርቲቭ ሆነህ የአንተን የፖለቲካ ፍላጎት በሚያሳካ መልኩ መንቀሳቀስ መቻል ነው። ስለዚህ ገዱ ፕራግማቲክ ፖለቲከኛ መሆናቸው
የተግባር ሰው
የዓለም ፖለቲካ የሚጠይቀውን ኳሊቲ ያላቸው ብዬ አምናለሁ።
አንዳንድ የህብረተሰብ ክፍሎች የሁለቱ ነባር ፖለቲከኞች ሹመት የፌዴራል መንግስቱን ቢያጠናክረውም ክልሎች ላይ ተጽዕኖ ሊያሳድር ይችላል የሚል ስጋት አላቸው። በተለይ ለጠባብ ብሔርተኞች መስፋፋትና ልዩነትን ከውይይት ይልቅ በነፍጥ ለመፍታት የሚሞክሩ የፖለቲካ ቡድኖች አጋጣሚውን ሊጠቀሙበት ይችላሉ እስከ ማለት ይደርሳሉ አስተያየት ሰጪዎቹ። በዚህ ጉዳይ ላይ ምሁራኑ ምን ይላሉ?
ባጀት ከዛሬ ጠባብ አስተሳሰብ ያላቸው ስል ሰደዱ ብለን ስናወራ የዚህ ምክንያት ምንድን ነው ብለን ስናስብ የህጉ መላላት ነው። ህጉ መወላገዱ ከላይ ያለውን ካጠነከር ነው ሊያጠነክሩ ነው እያልን ነው የምንል ሰው ጥሩ ልምድ አላቸው፣ ጥሩ ስትራቴጂና ፖሊሲዎች መቅረጽ ይችላሉ እያልን ነው። በክልል ደረጃ ደግሞ እነዚህን ሰዎች በተገቢ ደረጃ ይተኳቸዋል፣ የእነሱን ራዕይ ሊያስቀጥሉ ይችላሉ የሚሉ ሰዎች ተመርጠዋል። ስለዚህ እንደውም ሁለት ፎርስ ነው የሚመስለኝ። አንድ ክልል ላይ ያለው ነባራዊ ሁኔታ በግልጽ ያቆጣል። ከዛ ደግሞ የፌዴራል ኤክስፔሪንስ ይዘው ይመጣል። ክልል ላይ የተሾሙትም ሰዎች ከነዚህ ሰዎች ጋር ኦዲተር የኖሩ ናቸው። ምን ሲከናወን እንደነበረ፣ ምን ክፍተት እንዳለበት፣ ምን ተከናወን እንዳለበት የቀድሞ መሪዎች ያውቃሉ። ስለዚህ እንደውም ሀይሉ ይጠናክራል ብዬ ነው የማስበው።
እንግዲህ የተጋመመ ባይሆንም ስጋቱን እጋራለሁ። በመጀመሪያ ደረጃ ሁለቱም መሪዎች በክልል ደረጃ በጣም ውጤታማ የነበሩ ሰዎች ናቸው፣ ምንም ጥርጥር የለውም። በሌላ ሳይድ ስታየው ደግሞ የውስጥ ሪፎርም በማምጣት ትልቅ ሚና የነበራቸው ሰዎች ናቸው። እነዚህ ሰዎች ደግሞ በፌዴራል ደረጃ ሄደው የያዙትን ፕሮጀክት ሊያደርጉ ይችላሉ የሚል ምልከታ ቢኖረኝ ያልከውን ስጋትን እጋራለሁ።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ።
መስፍን አራጋውን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በፌስቡክ ላይቭም አት ቪኦኤ አምሃሪክ ላይ እንገኛለን። አብራችሁን ቆዩ። በኢትዮጵያ ደህንነትና ጸጥታ ላይ ያተኮረው የጥያቄው መልስ ዝግጅት የመጨረሻ ክፍል ይሆናል አሁን የሚቀርበው። ከቀናት በፊት በአማራ ክልል በኦሮሚያ ልዩ ዞን እንዲሁም በሰሜን ሸዋ አንዳንድ አካባቢዎች የነበረውን ግጭት ተከትሎ የሁለት ክልሎች የጸጥታና ደህንነት ባለስልጣናት ለአድማጮች ጥያቄዎች መልስ የሰጡበትን ቅንብር ማቅረባችን የሚታወስ ነው። ዛሬ የመጨረሻውን ክፍል እናቀርባለን። ለአድማጮቻችን ጥያቄዎች መልስ የሚሰጡት የአማራ ክልል የጸጥታና ደህንነት ምክትል ኃላፊ ኮሎኔል አለበል አማረና የኦሮሚያ ክልል አቻቸው ኮሎኔል አበበ ገረሱ ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። ዝግጅቱ ባለፈው ሳምንት ካቆምንበት የአድማጭ ጥያቄ ይጀምራል። አብራችሁን ቆዩ።
ሰላም ቪዮች እንደምን አላችሁ? ስዩም አስፋ ነኝ ከቨርጂኒያ። ጥያቄ ለመጠየቅ ነው። የመንግስት ባለስልጣናትን ብዙ ጊዜ ኢትዮጵያ ውስጥ ወንጀል ማለትም መሳሪያ ማዘዋወር፣ ገንዘብ ማሸሽ፣ ከሀገር ማውጣት ማስገባት፣ ደኖችን ማቃጠል፣ ሰዎችን ማፈናቀል፣ ይሄ ሁሉ ይደርሳል እና ይህንን አንድ መንግስት በሁለት እግሩ የቆመ መንግስት ለምንድን ነው በየአካባቢያችሁ ስር መሰረቱን አውጥታችሁ ለህዝብ ይፋ አድርጋችሁ እርምጃ መውሰድ ያቃታችሁ ወይም ደግሞ የሚያደርሰውን አካል ስሙን መጥራት የተሳቀቃችሁት ለውጡን የማይደግፉ አንድ ኮርነር ላይ ቁጭ ብለው ይህንን ጉዳይ ሲያገላብጡ የከረማሉ እና ለምንድን ነው ይህን ማውጣት የሰራችሁ? ጥያቄ ይህ ነው። አመሰግናለሁ።
እሺ፣
እንግዲህ የመሳሪያ ዝውውርን በተመለከተ እንግዲህ ኢትዮጵያ ውስጥ የመሳሪያ ዝውውር አለ። ዛሬ ሳይሆን የተጀመረው ብዙ ዘመን አስቆጥሯል። እንግዲህ እኔ እንኳን የማስታውሰው ደርግ ከስልጣን ሲባረር ብዙ ሰራዊት መሳሪያውን እየሸጠ ነው ወደ ሀገሩ የገባው። ሀገሪቷ በመሳሪያ ተጥለቀለቀችበት ዘመን ነበረ። እንግዲህ ስርዓት እየተያዘ ሲመጣ በኋላ እየተሰበሰበ ለአንዱ ፍቃድም እየተሰጠ እንደዚህ መሳሪያ አያያዝ ስርዓት እየወጣ ያለበት ሁኔታ ነው የነበረው። አሁንም ቢሆን እንግዲህ ለውጥ ነው የነበረው። ለውጥ ባለበት ጊዜ ከቦታው የተነሱ ነገሮች አሉ። እንግዲህ ለውጡን የሚደግፉም የማይደግፉ እንዳለ የማይደግፉም አሉ። እና የመሳሪያ ዝውውር አንደኛ ከገንዘብ ዝውውር ጋር በተያያዘ ነው፣ የኮንትሮባንድ ስራ ነው። ሌላው እንግዲህ ሰላምን ከማወቅ ጋር የተያያዘ ነው። ይህ እንግዲህ ደረጃ በደረጃ እርምጃ ሊወሰድ ይገባል። ኮንትሮባንድ መሳሪያ ካለ ሰላም የለም። ህገወጥ መሳሪያ ዝውውር ካለ ሰው በሰላም ወጥቶ ማደርን መመለሱን ውሎ ማደርን ይተጋል። ስለዚህ ይሄ የግድ እርምጃ መወሰድ ያለበት ነው። ይሄ እንግዲህ ደረጃ በደረጃ ህዝብ ራሱ ደህንነቱን የሚጠብቀው ህዝብ ነው። መሳሪያ አዘዋዋሪ መሳሪያውን የሚያዘዋውሮ በህዝብ መካከል ነው። በተለያዩ ከተሞችም ይሁን በገጠርም እንግዲህ ህዝብ ራሱን ደህንነት መጠበቅ አለበት። ከጸጥታ ኃይሉ ጋር ጥቆማ መስጠት አለበት። ከዛ በኋላ እርምጃ እየተወሰደ ወደ ሰላማዊና የህግ በላይነት ማስከበር ጋር የተያያዘ ነው። እንግዲህ አሁን ከዚህ በኋላ ማንም ሰው በተለያየ ስም በተለያየ ፓርቲ በተለያየ ድብቅ እርምጃውን ለማሳካት ብሎ ህዝብንና ህዝብን ማጋጨት አይችልም። የህግ በላይነት መከበር አለበት። የህግ በላይነት መከበር ማስከበር ያለብን ደግሞ እኛ ስለሆን በየደረጃ ከቀበሌ ጀምሮ የመንግስት ጸጥታ አካላትን መስተዳደር አካላትን ይህ ኃላፊነት አለበት። ህዝብም ኃላፊነት አለበት። ተባብረን ከክልል ክልልም አማራና ኦሮሚያ ክልል በጋራ ኢንፎርሜሽን ልውውጥና ህገወጥ መሳሪያ ዝውውርን ለመቆጣጠር የጀመርነው ስራ አለ። ከሌሎችም ጋር እንደዚህ እየሰራን ዋናው የህግ የበላይነትን በዚች ሀገር ላይ አስከብረን ሀገራችንን ሰላምና ደህንነቷ ተከብሮ የበለጸገች ኢትዮጵያን ለማየት ስለሆነ ሁላችንም ማንኛችንም በዚህ ላይ መተባበር እንዳለብን ሰማኛል። ከዚህ በኋላ ይህንን በትኩረት እንሰራለን።
አመሰግናለሁ። ኮሎኔል አለበል የሚጨምሩት?
አመሰግናለሁ። ትንሽ ለመጨመር ነው። በጣም ተገቢና ትክክለኛ ጥያቄና ሀሳብ ነው የተነሳው። አሁን ባለው የሀገራችን ሁኔታ የመሳሪያ ዝውውር እና የመሳሪያ ሁኔታ በጣም ከፍ ባለ ሁኔታ እየታየ ያለ ችግር ስለሆነ ይህንን እዚህ ችግር ላይ መነጋገሩና የመፍትሄ ሀሳቦችንም ማበጀቱ በጣም ጠቃሚ ነው የሚሆነው እና በተለይ እኛ እንደኛ ክልል እንደ አማራ ክልል እንደሚታወቀው የአማራ ሕዝብ መሳሪያ ይወዳል እና በብዛት ይታጠቃል። በብዛት መሳሪያ አለው። ግን አጠቃቀሙ ላይ እና አያያዙ ላይ ከፍተኛ የሆነ ጥንቃቄና ስራ መሰራት አለበት። ይህንኑ ታሳቢ በማድረግ እኛ ያስቀምጥናቸው መመሪያዎችና አንዳንድ አቅጣጫዎች አሉ። አንደኛ ነገር ያው መሳሪያ ከአንድ ቦታ ወደ አንድ ቦታ ይዞ እንዳይንቀሳቀስ፣ አንድ ሰው መሳሪያውን ለራሱ መጠበቂያ ወይም ለቤቱ መጠበቂያ ከሆነ የገዛው ከቤቱ አካባቢ ሌላ ቦታ ይዞ የማይንቀሳቀስበት ሁኔታ መፈጠር አለበት የሚል ከኛ ክልል አንጻር እየሰራ ነው ያለ። በርከት ያለ ስራ አለ። በአንድ በኩል ያው ህጋዊ እንዲሆን መሳሪያው ህጋዊ ሆኖ ተመዝግቦ ሰው በነፃነት የሚይዝበት ሁኔታ መፍጠር፣ በሌላ በኩል ደግሞ እያንዳንዱ ሰው ስለያዘው መሳሪያ እውቀት እንዲኖረው ስልጠና መስጠት የሚለውን ታሳቢ አድርገን ያው ብዙ ስራዎች ሰርተናል። ሁሉም መሳሪያ ያለው ሰው ስልጠናዎች ሰጥተናል። የተወሰኑ ቀኖች በጀት ተመድቦ አሰልጣኝ ተመድቦ በስነ ስርዓት እንዴት ነው መሳሪያውን የሚይዘው፣ እንዴት ነው መሳሪያውን የሚጠቀምበት፣ መሳሪያው እንዴት ነው የሚንከባከበው፣ መሳሪያው መቼ ነው አደጋ ሊደርስ የሚችለው፣ ከቤተሰቡ ከልጆቹ እንዴት ቆጥቦና ጠብቆ ሊያስቀምጠው ይገባል የሚለውን ነገር ታሳቢ በማድረግ እና በአጠቃላይ በሰላምና መረጋጋት ውስጥ ደግሞ የታጠቀ እስከሆነ ድረስ በሁኔታ መሳተፍ አለበት በሚለው ጉዳይ ላይ ትኩረት ሰጥተን ሰርተናል። በሌላ በኩል የህገ ወጥ የሆነ የመሳሪያውን ዝውውርና ንግድን በሚመለከትም የቁጥጥር ስርዓቶችን በመዘርጋት በክልላችን ውስጥም ጠንከር ያለ የቁጥጥር ስርዓት እንዲኖር አድርገናል። ከክልላችን ውጭ ደግሞ ከአጎራባች ክልሎች ጋር ግንኙነት በመፍጠር የጋራ የቁጥጥር ስርዓቶች ሁሉ ለመዘርጋት በሚያስችሉ ጉዳዮች ላይም እየተንቀሳቀስ ነው እና የተነሳው ሀሳብ በጣም ተገቢ ነው። ግን ከዚህ አንጻር የአማራ ክልል የጸጥታ አመራር ያው የተቻለውን ያክል እየሰራ ነው ያለው።
እሺ፣ አመሰግናለሁ። አንድ ሌላ ጥያቄ አለ። በተለይ ስለ አማራ ክልል የተነሳና ላሰማሁት በስልክ የተቀመጠልን
ይሄ ለአማራ ክልልና ለኦሮሚያ ክልል ለሚቀርቡት ኮሎኔሎች ጥያቄ ነው። በተለይ ለአማራ ክልል ጥያቄ ከዚህ ፊት ወደ መተማ አካባቢ የኢትዮጵያ መከላከያ ሲቪሊያንን ገሎ ኮሎኔል ጁላ ውጤቱ በተጠንቶ ለህዝብ ግልጽ ይሆናል ተብሎ ነበር። ኢትዮጵያ ሁሉ ጊዜ አንድ ነገር ግልጽ ይደረጋል እየተባለ አይደረግም። የደረሰ ሁለተኛ ደግሞ መከላከያ በአማራ ክልል በሚኖር ሰዎች ብዙ ጊዜ ቅሬታ አለበት። ለምሳሌ በጎንደር እነዚሁ ብሶ ገሎ ነበር። በሰሞኑ በግጭት በሰሜን ሸዋ መከላከያ ገብቶ ትዕዛዝ አልተሰጠኝ ያለ ህዝብ እያለቀ ነበር። እኔ በጣም አስገራሚው እሱ ነው። ሁለተኛ ደግሞ ሰዎቹ አጥቂዎቹ በመከላከያ ልብስ ለብሰው በመኪና ነበር የሚዘዋወሩት እና በትንሹ መከላከያ እነዚህን ሰዎች መያዝ ያልቻለ መከላከያ እንዴት መከላከያ ሊሆን ይችላል? በአንጻሩ ደግሞ በአንዴም ከአንዴም ሁለት ጊዜ ትግራይ ውስጥ መከላከያ እንዳይወጣ ብለው ህብረተሰቡ አግቶት ምንም እንኳን መታገት ተገቢ ነው ብዬ ባላምንም፣ ግን ለህብረተሰቡ የነበረው መሳሪያ ለመተኮስ ተገቢ ነው ብዬ አስባለሁ። እና እንዴት ነው የመከላከያ አንድ አይነት ህግ የለም ወይ? ምክንያቱም ይሄ ታማኝነት ሊቀንስና መከላከያን ህብረተሰቡ እንዳያምን ያደርጋል። እና ለምንድን ነው መከላከያ በአካባቢው ሰዎች ስለሚመራ ነው? እንዴት ነው?
ጥያቄያቸውን አልጨረሱም ነበረ። አቶ ስምኦን ነው የሚባሉት እና ኮሎኔል አለበል ይመልሱልን።
እሺ፣ አመሰግናለሁ። እንግዲህ ያው አብዛኛው የመከላከያ አመራሮች ወይም ሰዎች የሚመልስ ጥያቄ ነው የሚመስለው። ግን ከኛ አንጻር እንዴት ታወታላችሁ መከላከያን በሚለው ዙሪያ መከላከያ እንደ ተቋም ምንጊዜም በእኛ በኩል ቅሬታም የለንም። የምንመካበትና የምናምንበት ተቋም ነው። ለሀገር ዳር ድንበርና ለሀገር ለዋላዊነት ሲሉ ህይወታቸውን ለመክፈል የተዘጋጁ ልጆቻችን ወንድሞቻችን የተሰባሰቡበት እና በዚህ አይንም ደግሞ ብዙ ስራ የሰሩበት ስለሆኑ እንደ ተቋም ሁልጊዜ የማከብረው ተቋም ነው። የክልላችን መንግስትም ተቋሙን የሚያው በዚህ መንገድ ነው። ይህ እንደተጠበቀ ሆኖ በግለሰብ ደረጃ ግን ጥፋት የሚሰሩ ወንጀል የሚሰሩ እንዳሉ ደግሞ እናምናለን። ጎንደር አካባቢ በነበረ ሁኔታ ጥፋቶች እንደተፈጸሙ በተለይ ቀደም ሲል 24ኛ ክፍለ ጦር በነበረበት ጊዜ በ24ኛ ክፍለ ጦር ውስጥ ያሉ የተወሰኑ ግለሰቦችና አመራሮች በዛ አካባቢ ወንጀል እንደፈጸሙና በደል እንዳደረሱ በማመን ሰዎቹም ተጠያቂ እንዲሆኑ አስፈላጊውን ጥያቄ አቅርበናል። በዛ መልኩም ጥያቄያችን ገፍተን የተንቀሳቀስንበት እና ያለ ነው። በነበረው አካባቢ ግጭት ያን ግጭት በማባባስ የተሳተፉ የመከላከያ አመራር አባሎች አሉ። ከዛ በኋላም በዚህ ከሱር ኮንስትራክሽን ጋር ተያይዞ የተፈጸመውም ነገር በእኛ በኩል ያው ግልጽ መግለጫ ወጥተናል። ወዲያውኑ ሁኔታውንም አውግዘናል። ያን የፈጸሙትም ለህግ እንዲቀርቡም አስፈላጊውን ጠንከር ያለ ጥያቄ አቅርበናል። እስካሁን ድረስ በመጠባበቅ ላይ ነው ያለ ነው። እንግዲህ የበለጠ ደግሞ አሁን ያለው ግፊት ይህንን አጠናክረን እንድጠይቅ ያደርገናል። እስካሁን ግን ለእኛም ይሄ ነው ተብሎ የተገለጸ ነገር የለም። ግን ጥያቄያችን እስካቀረም ድረስ ነገም ከነገ በኋላ አጠናክረን የምንጠይቀው ጥያቄ ይሆናል። በዚህ በኬሚሴ አካባቢ ባለው ሁኔታ እኔ በሁኔታው ስላለው በመከላከያ አካባቢ ይሄ ነው የሚባል ችግር የለም። መጀመሪያ አካባቢ ትንሽ ኃይል ስለነበረ በአካባቢው ተንቀሳቅሰው የነበረውን ፍንዳታ ወይም ደግሞ ከዛም የነበረውን ነገር ለመቆጣጠር ችግር ነበር። እሱ ብቻ አይደለም፣ መከላከያ ያው አንድ የሚመራበት መርህ አለው። ያ መርሁ ምንድን ነው? ያው እርምጃ ውሰድ ካልተባለ በየትኛውም ቦታ ለመከላከያ እርምጃ አይወስድም። እና ያ ትዕዛዝ ጽፎና ፈጥኖ አልተላለፈም ነበረ። ያም ያው የራሳቸው መነሻ ያባቸዋል። እንግዲህ ያ ባልተላለፈበት ሁኔታ በግጭት አካባቢዎችም ተገኝተው አስፈላጊውን እርምጃና ቁጥጥር ባለማድረጋቸው የተወሰነ ክፍተት እንዳለ እኛም አስበናል፣ ነግረናል። ግን ደግሞ ያው አካባቢው ሰራዊት የተሰማራው ሰራዊት ማድረግ የማይችለው ነገር ስለሆነ ያንን በዛ መልኩ ነው የተረዳነው እና የተገነዘብነው። ኃይል ከሌላ አካባቢ ከጨመሩ በኋላ እና ግልጽ የሆነ ትዕዛዝ ከሰጣቸው በኋላ ግን አካባቢውን በማረጋጋትና ነገሩን ወደ ሰላማዊ ሁኔታ በመለስ በኩል የመከላከያ ድርሻ በጣም የጎላ ነው። ለዚህ ደግሞ ክብር አለን። ይሄንኑ ክብራቸውንም የበለጠ ተጠብቀው እንዲሄዱ እኛ የምናያትን ጥቃት ነገር ሁሉ ከመንከፍም ወደ ኋላ አንልም። የሬንጀር ጉዳይ በሚመለከት ይሄ እንደ ሀገር ያለ ችግር ነው ይመስለኝ። መከላከያም ከቁጥሩ ውጪ የወጣ ይመስለኛል። የትኛውም ክልል የሚንቀሳቀስ አርበኛ ነኝ የሚል ወይም ማንኛውም የታጠቀም ቡድን የተሰባሰበም ቡድን እንደፈለገ ሬንጀር የሚያገኝበት እድል አለ። ከመንግስትም መካዝና ይሁን ግል ከገበያ እየገዛ እየለበሰ ከመከላከያ እየተመሳሰለ ጥቃቶችን እና ችግሮችን የሚፈጥርበት ሁኔታ ስላለ ይሄ እንደ መከላከያ ወይም እንደ ሀገር ያለ ችግር ስለሆነ ሁላችንም ግፊት አድርገንና ተባብረን የምናስወግደው ችግር መስሎ ይሰማኛል። ግን ደግሞ ያው ከመከላከያ ጋር ብቻ ሊያዝ የሚችል ችግር መስሎ አይሰማኝም።
እሺ ኮሎኔል፣ አንድ የመጨረሻ እንደው የማጠቃለያ ጥያቄ ላቅርብ። እናንተን የጋበዝነው ሁለቱ ክልሎች ቅርብ ቀናት በፊት አንድ ሁለት ሳምንት ይሆነዋል ያርሙኝ ይችላሉ፣ በሁለቱ ክልሎች መካከል የግጭት መልክ የሚያሳይ ነገር ካለ ቀድሞ ለመከላከል ያደረጋችሁትን ውሳኔ በዘገባ ስላጠናቀርን ነው። ሌላው ደግሞ እነኚህን ሁለት ክልሎች ማወያየት 70%ውን የሀገሪቱን ክፍል እንደመሸፈን ነው ስለሚባል ነው። በቅርቡ ደግሞ ተያይዞ በከሚሴ በሰሜን ሸዋ እንዲሁም በወሎ አካባቢ የነበረውም ግጭት የተነሳው በዚህ ምክንያት ነው። እኛ ሁለታችሁን ያቀረብ ነው። አንድ የመጨረሻ ጥያቄ ላክል። ጥያቄያችን ማህሪ ደጎ፣ እንግዲህ ሁለቱን ድርጅት ክልሎች የሚወክሉ አቅርባችኋል እና ስለ ኢትዮጵያ ደህንነትና ጸጥታ የሚመለከተው ሰው የለም ወይ በማለት ጥያቄ ሰንዝረዋል። ተገቢ ጥያቄ ይመስለኛል። እስቲ ስለ አጠቃላይ የኢትዮጵያ ደህንነትና ጸጥታ መግባይ ላይ ስላነሳሁትም የህዝብ ስጋት አገር ውስጥ ብቻ ሳይሆን ከሩቅም የሚሰማው በዚህ በማህበራዊ መገናኛ ብዙሃን የሚሰራጨው የጥላቻ የስድብ ቅስቀሳ ከዚያም በላይ ደግሞ እያንዳንዱ ክልል ተደራጅቷል ስለሚባለው ሚሊሻ አለው፣ ፖሊስ አለው፣ ቀደም ብሎ ጠያቂው እንዳቀረቡት ታጥቀው የሚንቀሳቀሱ አሉ። ስለዚህ ኢትዮጵያ ያሰጋታል ስለሚለው እስቲ እርሶ የሚያውቁትን ይንገሩንና በዛ እናጠቃልላለን።
እሺ፣ አመሰግናለሁ። የአማራ ብሔራዊ ክልላዊ መንግስት የጸጥታ ቢሮ እና የኦሮሚያ ክልላዊ መንግስት ቢሮ ሁለታችንም ባህር ዳር እና አዳማ ተገናኝተን ያው ተሳፊ ውይይት አድርገናል። የጋራ ኮሚቴዎችንም አቁመናል። ከክልል ጀምሮ እስከ ቀበሌ ድረስ የሚዘልቅ ኮሚቴ እና በዛ ዙሪያ ደግሞ ያው የልዩ ልዩ ድጋፍ ሰጪ አካላት ከሃይማኖት መሪዎችም ከሀገር ሽማግሌዎችም እና ከመሳሰሉት የተወጣጣ ሁሉ ኮሚቴዎችን አዋቅረናል። የጋራ ቅድም አውጥተናል። ኮሚቴውም ሆነ ቅዱ የበለጠ ያተኮረው በደንበር አካባቢ አስተማማኝ የሆነ የሁለታችን ሰላም ለማረጋገጥ እንዲያስችል አድርገን ነው። ከዚህ ቀደም በምንጃር አካባቢ የተከሰቱ ችግሮች ነበሩ፣ በአርጎባማ አካባቢ። እነዛንም መነሻ በማድረግ እና በሌላም አካባቢ በወሰኖቻችን በአጠቃላይ ችግር ይፈጠራል ብለን በምንገምታቸው ሁሉ አስፈላጊውን የሆነ እቅድ አውጥተን አስፈላጊውን የሆነ የጋራ የኃይል ስምሪት አድርገናል። የዚህ የጦር መሳሪያ ዝውውሩም የመሳሰለው ነገር ብቻ ከጸጥታ ጋር የተያዘ ሁሉ በዚህ እቅድ ማዕቀፍ ውስጥ አስገብተን ሰርተናል። ያው ከታች እስከ ላይ ኦሪንቴሽን ሰጥተን በዛ መልኩ ስምሪት አለ እና ያ እንቅስቃሴ እንግዲህ እስካሁን ለውጥ እንዳለው እያረጋገጥን ነው። ከግራ ከቀኙ መረጃዎችን ሰብስበናል። በጣም ጥሩ እቅድ ነው፣ የበለጠ አጠናክራችሁ ቀጥሉበት ብለዋል። ይሄ የመገናኛ የጊዜ ሰሌዳ በግልጽ ስላስቀመጥነ በዛ መሰረት እየገመገምነ ወደፊት እንቀጥልበታለን። ይሄ በጣም መልካም ነገር ነው ነው። ሁለተኛ የኬሚሴን በሚመለከት ኬሚሴ ያው እንግዲህ ጂኦግራፊውን የምታውቁ ከሆነ ትዝታ ከኦሮሚያ ክልላዊ መንግስት ጋር በወሰንነት አይዋሰንም። በአማራ ብሔራዊ ክልላዊ ውስጥ የሚገኝ አንድ ልዩ ዞን ነው እና ከዚህ ከወሰን ካስቀመጥናቸው ክልሎች ጋር ምንም ተያያዥነት የለውም። ከኦሮሚያ ክልላዊ መንግስት ጋር ምንም ወሰንነት የለውም ማለት ነው። እና በዋነኛነት ኃላፊነቱም ችግሩን የመፍታቱ ጉዳይ የአማራ ክልል መንግስት ነው የሚሆነው። በአንዱ በሌላው መንገድ ማለት የተወሰነው ማህበረሰብ ኦሮምኛ ስለሚናገር ከኦሮሞ ጋር ሊያያዝ የሚችል የተነድቦና ነገር ካለ እሱን በሌላ መንገድ እንፈተዋለን። ከዛ በተረፈ ግን ዋናው ትልቁ ስራ የኦሮሚያ ብሔራዊ ክልላዊ መንግስት ስራ ሳይሆን የአማራ ብሔራዊ ክልላዊ መንግስትና የአማራ ዲሞክራቲክ ፓርቲ ኃላፊነት ነው የሚሆነው። የዞኑ የልዩ ዞኑ አመራሮችም የአማራ ዲሞክራሲያዊ ፓርቲ አባሎች ናቸው። የመደባቸውም አማራ ዲሞክራሲያዊ ፓርቲ አዴፓ ነው። የሚያነሳቸውም የሚሽራቸውም ያው ፓርቲ ነው። ስለዚህ በዚህ ውስጥ ያለ ነገር ስለሆነ ይሄ በጣም ከዛኛው ጋር ግልጽ ሆኖ መታየት ያለበት ነው የሚመስለኝ። ሁለተኛ ኢትዮጵያ የምትባል እንደ ሀገርስ እንደማን ነው ለጸጥታው የሚያስብ የሚል ነገር ዞሮ ዞሮ ሁለቱ ክልሎች በጋራ ሆነው የሚሰሩት ስራና ለውጤቱም የሚገኘው ሰላም ለጠቅላላ ለኢትዮጵያም ያው እዛ እንዳለ ተሰራ ማለት ነው። አማራና ኦሮሞ ውስጥ ሰላም በአስተማማኝ ከሆነ ሌሎች ክልሎችም ተመሳሳይ ሆነ ሰላም ይሰፍናል ብለን ነው የምናምነው እኛ። ምክንያቱም ሁለቱ በጣም በጂኦግራፊም ሰፊ የሀገሪቱን ቦታዎች ስለሚሸፍኑ በህዝብ ብዛትም እስከ 70% ይደርሳል የሚል ሀሳብ ስላለን በዚህ አካባቢ የምንሰራው ስራ ሌሎቹ ጋር ተጽዕኖ ፈጥሮ ጥሩ ውጤት ያመጣል እናስባለን። ስንነጋገርም የኦሮሞና የአማራን ወሰኖች በማጠናከር ብቻ ታንወሰን አማራም ከአፋሩ ጋር ከቤንሻንጉል ጋር ከሶማሌው ጋር ኦሮሞው ከሌላው ጋር ኦሮሞው እንደዚህ ስራ ይሰራል ብለን ይህን ሁሉ ፕላን አድርገናልና እንደ ክልል የምናረጋው ግስቃሴ እንደ ሀገርም አስተዋጽኦ እንዳለው መታሰብ ያለበት መስሎ ይስተማኛል። የፌደራል መንግስትም በዚህ በልኩ ያው የራሱ ጠንካራ ስራ ሊሰራ ይችላል ብዬ አስባለሁ። ያው ግንኙነትም አለን እና ከመከላከያ ጋርም ከፌደራል የጸጥታ አካላት ጋርም አብረን የምንሰራበት ሁኔታ ስላለ እዛ እንዳለ በጠቅላላ ለሀገር ሰላምና መረጋጋት ትልቅ አስተዋጽኦ አለው ብዬ ነው የማስበው። የክልላዊ ኃይሉን በሚመለከት እንግዲህ እያንዳንዱ ክልል የራሱ ክልላዊ የጸጥታ ኃይል አለው ከመደበኛ ፖሊስ ጀምሮ የአድማ ብተናና የልዩ ኃይል የሚባል ከዛ ሚሊሻ አለው። እነዚህ በመንግስት የታወቁ እና በህግ ዋስትና ያላቸው እና የተደራጁ የጸጥታ አካሎች ናቸው። እርግጥ እነዚህ አካሎች ከሚገባው በላይ ማበጥ የለባቸውም። እያንዳንዱ ክልል ያው አግባብ በፌደራል ህግ አግባብ ውስን የሆነ ኃይል ነው ማደራጀት የሚችለው። ውስን የሆነ ኃይል ብቻ ሳይሆን የሚታጠቀውም የትጥቅ አይነት መጠኑ ከፌደራሉ የጸጥታ ኃይል ያነሰ እና የግለሰብ የሚባል ትጥቅ ነው የሚሆነው እና በዚህ አካባቢ ትንሽ ፈንገጥ የሚሉ አካባቢዎች ይኖራሉ። እነዚህን እንግዲህ የመቆጣጠር ኃላፊነቱ የፌደራል መንግስት ነው የሚሆነው። ፌደራል መንግስቱም ያው በቅርቡ ያዘጋጃቸው የእቀባ ህጎች አሉ። ወደፊትም ይህን ህግ አጠንክሮና የቁጥጥር አቅጣጫውንም በዛው ልክ አጠናክሮ እንደሚቀጥል ተስፋ እናደርጋለን። የሆነ ሆኖ አሁን ባለው ሁኔታ ትንሽ የጦር መሳሪያ የመብዛት የታጠቀ ኃይል የመብዛት ነገር ይታያል የሚለው ያው የኔም ግምት ነው። ይህንኑ በመቆጣጠር እያንዳንዳችን ያው መልክ ባለው መንገድ ስራችን በመስራት ነገሮችን በማስተካከል እንደ ህብረተሰቡንም ወይም ደግሞ ህዝቡንም የበለጠ ከስጋት ነጻ የሚሆንበት ሁኔታ መስራት አለብን የሚለው ጥያቄ በጣም ተገቢ ነው። ይኸው ጥያቄ በእኛ በጸጥታ ተቋሙ በኩል ያው በሚገባ ታስቦበት ለመንግስትም የሚቀርብ ውሳኔ ነው የሚሆነው። ዋናው ትልቁ ነገር የታጠቀውን ኃይል ህዝባዊ ማድረግ ወደ ወንጀል እንዳይገባ ወደ ጸረ ሰላም እንቅስቃሴ ውስጥ እንዳይገባ በአስተሳሰብም በአመለካከትም በህግም በዛው ልክ ማጠናከርና ሰላማዊ የሆነውን የመንግስት አካላት በሚገባ የማጠናከር ስራ መስራት ላይ በማተኮር የሚታሰበውን ስጋት መቆጣጠር ይቻላል ብዬ ነው የማስበው።
እሺ፣ በጣም ነው የማመሰግነው ኮሎኔል አለበለ አማረ የአማራ ክልል የጸጥታና ደህንነት ምክትል ኃላፊ። ባልደረባው ኮሎኔል አበበ ገረሱ ባትሪው የስልኩ አልቆባቸው ነው መሰለኝ፣ ደግመን ሞክረናል ተቋረጠብን። እሳቸውንም በርሶ ስም በሰጡን አስተያየት በጣም እናመሰግናለን። በአድማጮቻችን ስም እግዚአብሔር ይስጥልኝ።
እኔም አመሰግናለሁ ዝታ፣ እግዚአብሔር ይስጥልኝ።
እሺ፣ ጥያቄ ላኩልንን አድማጮች አመሰግናለሁ። ስማቸውን ለመዘርዘር ያህል በርካቶቹ ጥያቄዎቻቸው አልተስተናገደ ይሆናል ስማቸው ተጠቅሶ፣ ነገር ግን ያነሷቸው ጥያቄዎች መልስ አግኝተዋል። እነዚህም አቶ አስራደው አያሌው፣ መሰረታ አያሌው፣ ሰይድ ተገኝ፣ ምረት ሰይፉ፣ ቡዚ አራዳ፣ መሐሪ ነጋሽ፣ ፍቅር ፍቅረ ማርያም፣ ተስፋዬ ምሳዬ፣ ሽመልስ አያሌው፣ መሐሪ ደጎ፣ ማቴዎስ ጎበና፣ አቶ አብርሃም ጌታቸው ደበበ ሰማይን ጋሻው ከጎጃም ሰለሞን ከበደ ከአቡዳቢ የቲ ጌትነት ይገረሙ አያሌው መሰዋ ካሳ ሐሰን ኡንጃም አወደመ ሸምሱ ፍሬወርክ አብዱል ከድር አሁሪ በጣም ነው እናመሰግነው ስለ ጥያቄዎቻችሁ በድምጽም ጥያቄ ላስቀምጣችሁልን በኢሜይልም የላካችሁልንን በሙሉ ተሳታፊዎች እግዚአብሔር ይስጥልኝ። ፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነኝ። አመሰግናለሁ።
ትዝታ በላቸውንና እንግዶቿን እናመሰግናለን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት VOA 24 ላይ ማድመጥ ትችላላችሁ። በፌስቡክም @VOA አምሃሪክ ላይ ታገኙናላችሁ። በድጋሚ መልካም የቅዳሜ ምሽት። መስመሩን አሁን ምርጥ የእንግሊዝኛ ሙዚቃዎች ይዞ በሙዚቃ ቃና ፕሮግራሙ ለሚያዝናናችሁ ለደሳለኝ መኮንን ለቅለትና አራሳ ሊሆን ሲል ማጠቃለያ ዜና አሰምተን እንሰናበታችኋለን። መልካም ምሽት።
አመሰግናለሁ ቆንጂት ያየር መስመሩን ስለለቀቅሽልኝ። ሰላም ሰላም ሰላም። ጤና ይስጥልኝ ተከበራችሁ የሙዚቃ ቃና አድማጮች፣ በእያላችሁበት ሳምንታዊ የክብር ሰላምታ ይድረሳችሁ። በቀጥታ ወደ ሙዚቃችን ነው የምንገባው። የምሽት ፕሮግራማችንን የምንጀምረው The Power of Love በተሰኘው በሰሊን ዲዮን ዜማ ይሆናል።
Of love asleep and tight, I'm rolling by like thunder now, as I look in your eyes, I hold on to your body and feel the truth you made. Your voice is warm and tender, love that I could not forsake. 'Cause I'm your lady and you are my man. Whenever you reach for me, I'll do all that I can. Lost is how to say that I'll end when I'm with you. Even though there may be time, it seems I'm far away. Never wonder where I am, 'cause I we'll be right back.
በታቋ ካናዳ ድምጻይ ሰሊን ዲዮን ዘ ፓወር ኦፍ ላቭ በተሰኘው ዜማ ነው የምሽት ፕሮግራማችንን የጀመርነው። የአምስት ጊዜ የግራሚ አሸናፊ የሆነችው ሰሊን ዲዮን እስካሁን 11 የሚሆኑ አልበሞችን በገበያ ላይ አውላ ከ200 ሚሊዮን በላይ የአልበም ቅጂ በአለም ዙሪያ ሸጣለች። ሰሊን 12ኛ የሚሆነው አልበሟን ለማውጣት በስቱዲዮ ቅጂ ላይ ትገኛለች። አዲሱ አልበሟን የፊታችን የጥቅምት ወር በገበያ ላይ እንደሚውል ነው ቀጠሮ የተያዘለት። በነገራችን ላይ ሰሊን በፈረንሳይኛ ቋንቋም 15 አልበሞችን አውጥታለች። እስቲ ከዚህችው ታዋቂ ድምጻይ ሌላ ተደናቂ ዜማዋን ላሰማችሁ። Because you loved me.
For all those times you stood for me, for all the truth that you made me see, for all the joy you brought to my life, for all the wrong that you made right, for every dream you made me through, for all the
because you left me.
ድምጽ ይሏል ይሄ ነው እንደ አውሮፓውያን አቆጣጠር በ1996 በገበያ ላይ የዋለውን የሰሊን ዲዮንን because you loved me የተሰኘውን ዜማውን ነበር ያደመጥነው። ይህ ዜማ በዩናይትድ ስቴትስ ብቻ ከ2 ሚሊዮን በላይ ቅጂ ተሽጦላታል። የተከበራችሁ አድማጮች በቀሩኝ ሰዓታት እንደዚሁ የሰሊንን ዲዮን ዜማ ያሰማችሁ በቆይ ምንም ቅር እንደማይላችሁ እርግጠኛ ነኝ። ግን እስቲ በመቀጠል ደግሞ ወደ ሬጌ ዜማ ላሸጋግራችሁ። ድምጻዊ ዚጊ ማርሊ የዜማው ርዕስ Love is my religion. Love is my religion. It's in your ears, Ziggy Marley. Zemana peri adamat nao. Ye bo Marley me jemmari a wandili jiho nao Ziggy Marley. Ka reke zemata cho achinna tubata jemmari. Ye tuat allati ye zemata darasinna ye muzika. Akkana babari mnao. Ye sawalli jo chabbat yuho nao Ziggy. Sabat ye studio albamochin. Skoundres. Auta twal. Stida mo ka reke zemata wada rap zemata nishagagarinna. We made you. It's in your ye M&M zemata nadant.
Ghetto, you miss me? Jessica Simpson, sing the chorus.
When you walk through the door, it was clear to me. On the way, they adore who they came to see.
Who they came to see.
Rock star, everybody wants
everybody
you.
Everybody wants you.
Who can really play music when the world wants to make you?
That's my popular
many tasks that it's at hand. How does it feel? Is it fantastic? Is it grand? Well, look at all the massive masses in the stands. Steady man, no, what a massacre the fans. Damn, I think Kim Kardashian's a man. She stopped him just because he asked to put his hands on a massive. Give them a chance for you again. Squeeze it in, switch it in, pass it to a friend. Can he come back as nasty as he can? Yes, he can, don't ask me this again. He does not mean to offend. But Lindsay, please come back to seeing men. Samantha's a two, you're practically a ten. I know you want me, girl. In fact, I see a grin. Now come in, girl. And I'll invite Sarah Palin at the dinner then. Baby, say hello to my little friend. Quick, forget Dave and let's cut out the middleman. Forget him or you're gonna end up in the hospital again. And this time it won't be for the revenge. Forget the other men, girl, pay the little attention. A little bit I mentioned the Jennifer's in. Love with me, John Mayer, so sit on the bench. Man, I swear them other guys, you give them an inch. They take a mile, they got style, but it isn't slim.
ሪላፕስ ከተሰኘው የኤሚነም ስድስተኛ አልበም ውስጥ እጅጉን የተደነቀለትን ዊ ሜድ ዩ የተሰኘውን ዜማውን ነበር ያደመጥነው። የ46 አመቱ ታዋቂ ራፕ አቀንቃኝ ኤሚነም ከ220 ሚሊዮን በላይ አልበም በመሸጥ የበላይነቱን ከያዙት ሙዚቀኞች መካከል አንዱ ነው። የ120 ሚሊዮን ዶላር ጥርት ያለ ባለሀብት እንደሆነ ነው የተዘገበው። የተከበራቸው ሙዚቃ ቀን አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። ዳንስ ዊዝ ስትሬንጀር በተሰኘው ሳም ስሚዝ ከኖርማኒ ጋር በጋራ የሚጫወተው ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ በኔ በኩል ቻው። Alone tonight. Can you fight the fight? I need some.
አመሰግናለሁ ደሳለኝ ለሙዚቃ ቃና ቅንብሩም። የማጠቃለያ ዜና ላስተማችሁ። በአንድ ቀን 1 ዶላር በሚል መርህ ጠቅላይ ሚኒስትር አብይ አህመድ በውጭ ሀገሮች ለሚኖሩ ኢትዮጵያውያን ያቀረቡትን ጥሪ ተግባራዊ ለማድረግ የታሰበውን የዳያስፖራ ትረስት ፈንድ ኬንያ ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ዛሬ በይፋ ጀምረዋል። ናይሮቢ በሚገኘው የኢትዮጵያ ኤምባሲ ውስጥ በተከናወነው ስነ ስርዓት ላይ በኬንያና በአካባቢዋ የሚኖሩ ትውልደ ኢትዮጵያ ተሳትፈዋል። በዝግጅቱ ላይ የኬንያ ማህበራዊ ትረስት ፈንድ ተወካይ በኬንያ የኢትዮጵያ አምባሳደር መለስ አለምና የፌደራል መንግስት ተወካዮች መገኘታቸውን ሪፖርተራችን ገልሞ ዳዊት ከናይሮቢ ዘግቧል። ገልሞ ዝርዝሩን በሌላ ምሽት ያቀርብልናል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ቀድሞ ታጣቂዎች ለሌሎች መሰሎቻችን የተደረገውን አይነት ድጋፍ አልተደረገልንም በሚል ትናንት ጅጅጋ ከተማ ውስጥ ለተቃውሞ ወጥተዋል። በወቅቱ የተወሰነ አለመረጋጋት ተፈጥሮ እንደነበር ጉዳት ግን አለመድረሱን ሪፖርተራችን አዲስ ቸኮል ዘግቧል። ጉዳዩ መፍትሄ ማግኘቱም ተነግሯል። ግብጻውያን በሕገ መንግስታቸው ላይ ለውጥ ሊያስከትል የሚችል የውሳኔ ህዝብ ድምጽ እየሰጡ ናቸው። በሕገ መንግስቱ ላይ ሊደረግ የቀረበውን የፕሬዝዳንቱን የአንድ አመት ዘመን የስልጣን እድሜ ከአራት አመት ወደ ስድስት አመት ሊያራዝም የሚችል ሐሳብ ፓርላማው ካጸደቀ በኋላ ነው ህዝብ እንዲወስንበት ለድምጽ የቀረበው። የሊቢያ ዋና ከተማ ትሪፖሊን ለመቆጣጠር ከሶስት ሳምንታት በፊት ውጊያ የጀመሩት የአፈንጋጩ ጀነራል ሐሊፋ ሐፍታር ኃይሎች ዛሬም በከተማይቱ አቅራቢያ ባሉ መንደሮች ተኩስ መክፈታቸው ታውቋል። የማጠቃለያ ዜናው ይኸው ነበር። ዜናውን ያሰማዋችሁ ሰለሞን አባተ ነኝ። አልሳንቶስ ቴክኒሻኑ አብሮኛ አምሽቷል። ጤና ይስጥልን። በደህና አምሹ።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም የዛሬውን በዚሁ ያጠናቅቃል። የፕሮግራሙ ዋና አዘጋጅ ትዝታ በላቸው ነች። ከአቀናባሪዋ ከብርሃን ኃይሉ ጋር በመስተንግዶ አብሬያችሁ አመሸሁ። ቆንጂት ታየ ነኝ። ነገ እሁድ በ3 ሰዓት እስከምንገናኝ